ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ
ክፍል 5
አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየር ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓ.ም። ክፍል 7 የሁኔታ ካለፈ ጥቂት ሳምንታት በኋላ ደርግ እርስ በርሱ መፋጠጥ ይጀምርና ጥቂት የደርግ አባላት የተጣለባቸውን የአገር መምራት ኃላፊነት ዘንግተው ቁማር ሲጫወቱ በመገኘታቸው ከደርግ አባልነታቸው ተሰርዘው ታስረዋል የሚል መግለጫ በደርግ ይሰጥና ያ የአራተኛ ክፍለ ጦር እስር ቤትን ባምቢስ ነው ብሎ የተቸ የደርግ አባል ከቁማርተኞቹ መካከል አንዱ ኑሮ እንዲታሰር ታጅቦ ወደ አራተኛ ክፍለ ጦር እስር ቤት ይላካል። የሚያስደንቀው ነገር ደግሞ ካሉት ሁሉ የእስር ክፍሎች መካከል እዚያችው የእብሪት አስተያየቱን የሰጠባት ክፍል መመደቡ ነበር። ልክ እግሩ እስር ክፍሉ ሲገባ ያ ሁሉ በዚያ በተፋን ነጋገሩ ሲበሳጭ የነበረ እስረኛ አንድ ላይ አጨብጭቦ እንኳን ወደ ባምቢስ ደህና መጣ ብሎ ከተሳለቀበት በኋላ ጊዜው አመሻሽ ላይ ስለነበረና ቤተሰቡም መታሰሩን አሰማ ስለነበረና የሚያነጥፈው ፍራሽም ሆነ ከላይ የሚደረበው የብርድ ልብስ ስላልመጣለት አንድም እስረኛ ሊረዳው ፈቃደኛ ሳይሆን በመቅረቱ መሬት ባዶ ሲሚንቶ ላይ አማውን ራስ አድርጎ ፎቱን እንደ ብርድ ልብስ ለብሶ ማደሩንና በዚያ እስር ክፍል ባሳለፈው የእስራት ዘመኑ ሙሉ መጠሪያ ስሙ ባምቢስ እንደነበረ እዚያው ታስሮ ነበር አንድ ዘመዴ አጫውቶኛል። እስረኞች የሚጠሉትን ያህል ከወደዱ ደግሞ በዚያችው ባለቻቸው ትንሽ ነገር እንኳ እንዴት እንደሚያስተናግዱና እንደሚንከባከቡት ሌላው የሚገርመኝ ነገር ነበር። በአንድ ወቅት አንድ ወር ባልሞላ ጊዜ ሁለት የአየር ኃይል መኮንኖች ታስረው መጥተው ያየሁት ምስክር ጥሩ ትምህርት ነበር። መቼም ደርግ ከወዳጁ አይከርም። በአንድ ወቅት በጣም ቅርብ ሆነው ሲሰሩ የነበሩ አንድ ቀን ወለፍ ሲያደርገው ይዞርባቸውና የሰሩትንም ያልሰሩትንም ወንጀል ለጥፎባቸውና አዋርዶ ለቃቅሞ እስር ቤት መላኩ የማይቀር ክስተት ነበር። ታዲያ በአብዛኛው ያየሁት በውጭ በነጻነት ከደርግ ጋር አብረው በነበሩበት ዘመን የእንጀራ ወይም የሥራ አላፊነት ጉዳይ ሆኖባቸው ሳይሆን እንወደድ ብለው የደርግን ማሞካሸት እናገኛለን ብለው ስልጣናቸውን ከመጠኑ በላይ አሳልፈው ሰው ሲበድሉ ሲያጉላሉና ሲያሰቃዩ የነበሩ ሰዎችና ሌላ ምርጫ አጥተውና ሥራቸው ሆኖባቸው በአግባቡ ሲሰሩ የነበሩ ሰዎች የመታሰር አጋጣሚ ደርሶባቸው እስር ቤት ሲገቡ እስረኛው ስለማንነታቸው የሚያውቅ ከሆነ አቀባበሉ እንደ ሰውየው ሁኔታ የተለያየ ይሆናል። በአንድ ወቅት አንድ የአየር ኃይል የሄሊኮፕተር ፓይለት የነበረ ሻለቃ ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ሻለቃው እምብዛም የፖለቲካ ሰው አልነበረም። ጨዋታና በመጠጥ መዝናናት የሚወድ አይነት ስለነበር አንድ ቀን እንደዚሁ ትንሽ ፍጥ ሲል በሶቱ ሁሉ ይገነፍልበትና ታላቁን ደርግ እዚያው ባንኮኒ ላይ እያጠለጠለ ይዳፈራል። እዚያው መጠጥ ቤት ብርጭቆውን ፍጥ እያለ ማን ምን ይልና ወሬ አግኝቼ አንጠልጥዬ እሄድ ይሆን ብሎ ጆሮውን ጥሎ ይጠባበቅ የነበረ ወሬ ራበው መንጠቆ ሰላይ ያችን የሰማትን ጨማምሮና አጋኖ ሪፖርት ያቀርብበትና ሻለቃ አገራ ማን ነው ብሎ መከታው ቢበርድለትም የዞረው ድምር ግን ራሱን እየፈለጠው በማግስቱ ወደ ስራው ሲገባ ላለው መንግስት የሚያሰጋና ጦሩን የሚያነሳሳ ንግግር ተናግራል ተብሎ ይታሰርና ወደ አራተኛ ክፍለ ጦር እስር ቤት ይላካል። መቼም አዲስ እስረኛ ሲመጣ ወሬው እንደተደደ እሳት ነው ወዲያው ካንዱ ክፍል ወደ ሌላው የሚደረሰውና እስረኛው ማን እንደሆነና በምን እንደታሰረ ሁሉም ክፍል አወቀው። ወዲያው የአየር ኃይል እስረኞች በማዕረቡ እንኳን ሳይሆን በስሙ እየጠሩ እንትናኮ ታስሮ መጣ ሲሉ ሁሉም እንዴት እንዳዘነለትና እንደከበበው በጭራሽ አይረሳኝም። እሱም በጣም ተግባቢና ጨዋታ የሚያውቅ ሰው ስለነበረ ሁሉም ከቦት አንተ ደግሞ ምን አርጋቸው ነው የሚያስሩ እያለ ሲያዋክበው ምን አደርጋቸዋለሁ ያው ትንሽ ፍጥ ብዬ ነበር ምን እንዳልኩም አላስታውሰውም ብቻ ፖለቲካ ተናገርክ ብለው አመጡኝ። እኔማ ፖለቲካ ምን አውቃለሁ? ስለ ፖለቲካ ከሚጠይቁኝ ደብረዘይት ከተማ ውስጥ ላሉት ቡና ቤቶችና ስለተለያዩ የውስጥ አይነቶች ጥራት ቢጠይቁኝ የበለጠ አስረዳቸው ነበር እያለ ያስቀን ነበር። ከዚያማ መስተንግዶው የሚገርም ነበር። ግማሹ ያቺኑ ማታ ለራሱ ለዳቦ ማማጊያ አስተርቆ ያስቀመጣትን አንድ ኩባያ ሻይ ያመጣል። አንዳንዱ ደግሞ አንዳንድ እስረኞች ተፈተው ሲሄዱ የተውለትን ፍራሽ ከራሱ ፍራሽ ስር ዘፍጥጦ አውጥቶ መኝታውን ያዘጋጅለታል። አንዳንዱ ደግሞ በቃ ራት ከኔ ጋር ነው የምትበላው ብሎ የተረፈው ይመስል ከዚያችው ራሱን ከማታጠገብ ራቱ ላይ ያካፍል ይጋብዛል። ብቻ ምን አለፋችሁ እንደዚሁ እንደተከበበና ስለ አየር ኃይል ስለ አዲስ አበባ ከተማ ስለ ደብረ ዘይት ቡና ቤቶች ከአየር ኃይል ማ የት እንደደረሰ ማን እንደሞተ ማን እንደተሰደደ ማን እንደተሾመ ማን እንደተሻረ ያጫውተን የመኝታ ሰዓት ደርሶ ተኛ። ሻለቃውን ለየት ያለ ጥያቄ የጠየቀው ሰው ቢኖር አንድ የመሐንዲስ ወታደር ነበር። ይህ ወታደር ስለ እስረኛ በጣም ለየት ያለ አመለካከት ነበረው። እንደሱ አመለካከት እኛ እስረኞች ለብዙ ጊዜ አብረን የቆየንና ዘወትር የምንተያይና የምንገናኝ ስለሆነ አንዳችን በሌላው ላይ ያለውን ለውጥ ልናስተውል አንችልም። እንዲያውም አንዳንዶቻችን እዚህ እስር ቤት የምናደርገውን ነገር እውጭ ብናደርግ እብድ ነው ልንባል እንችላለን። እርስ በርሳችን ግን አንድ አይነት ሰዎች ስለሆን አንዳችን ለሌላው የምንሰጠው ምስክርነት ትክክል ላይሆን ይችላል ብሎ ስለሚያም መቼም አዲስ እስረኛ ወደ አራተኛ ክፍለ ጦር እስር ቤት የሚመጣው በስንት ጊዜ አንዴ ስለሆነ መጀመሪያ ተሽቀዳድሞ ሄዶ አዲስ የገባን እስረኛ አነጋግሮ ለመሆኑ ስታየኝ ጤነኛ ሰው መስላለሁ ብሎ አዲሱን እስረኛ የሚያስደነግጥ ጥያቄ ነበር የሚጠይቀው። እንደለመደው ሻለቃን ጠይቆት እንዴ ምን ሆንክ እናንተ? እውጭ ያለው ሰው ነው በችግርና በመከራ ያበደው እንጂ እዚህ ሁሉም ሰው በጣም ደህና ሆኖ ነው ያየሁት። በተለይ ብዙዎቻችሁን ከድሮ ጀምሮ ስለማውቃችሁ እናንተ እውጭ ካለው ሰው በጣም የተሻላችሁ ናችሁ ብሎ አስደስቶታል። ይህ ወታደር አዲስ እስረኛ ሲመጣ ይህንኑ ጥያቄውን አቅርቦ ደህንነቱን አዲስ የመጣው እስረኛ ካረጋገጠለት እንግዲህ ለአንድ ዓመት ክላውዶ ተደርጌ ደህንነቴን አረጋግጫለሁ ብሎ በጣም ደስ ይለው ነበር። ሻለቃ እውነትም የፖለቲካ ሰው አለመሆኑ በሁሉም ዘንድ የታወቀ ስለነበር ያችን ማስደንገጫ እስራት ለጥቂት ወራት ከቀመጠ በኋላ ተፈቶ ተለየን። በአንድ በኩል መፈታቱ እስረኞችን በጣም ቢያስደስተንም በጣም ጨዋታ አዋቂና ተግባቢ ሰው ስለነበረ መለየቱ ግን በጣም ነበር የተሰማን። እሱም የእስር ቤቷን ሕይወትና ችግር ስለቀመሳት አንድ ሁለት ወራት ያህል አልፎ አልፎ ብቅ እያለ ምንም እንኳ መግባት ባይፈቀድለትም ምግብ በሚያቀርቡ ቤተሰቦች በኩል ሲጋራና ፍራፍሬ እየላከ ሲጠይቀን ነበር። በአንጻሩ ደግሞ አንድ ከደርግ ጋር በጥብቅ ሲሰራ የነበረና እንዲያውም የፖለቲካ ተመርጥ እንዲከታተል ወደ ወዳጅ አገር ተልኮና ተመልሶ ከፍተኛ የፖለቲካ ኮሚሳርነት ቦታ ተሰጥቶት ሲያስር ሲፈታ የነበር አንድ የአየር ኃይል ሻምበል ቀን ጎሎበት ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ገና የውጭው የቆርቆሮ በር ከፈት ብሎ ያንን የአየር ኃይል ጃኬቱን እንዳጠለቀ በዘቦች ታጅቦ ሲገባ ያየው የአየር ኃይል ባልደረባ ገና ሳይገባ በፊት ታስሮ መምጣቱን ለእስረኛው አዳረሰው። የሚያውቁት ሁሉ እንዴት መታሰሩ ደስ እንዳላቸው የሚያስደንቅ ነው። በጣም የፈነደቁት ወዲያው ለማናውቀው ይሄ ሰው ብዙ ሰዎችን ያሳሰረና ያስገደደ አረመኔ መሆኑ ተገለጸልንና አንድ ሰው እንዳናግረው ተባለ። ሲገባ ልክ ምንም አዲስ ነገር እንዳልሆነ ሁሉ ማንም ቀና ብሎ እንኳን ሳያየው ሁሉም የሚያነበው እያነበበ የሚማረውም እየተማረ የሚያስተምረው እያስተማረ ስራውን ቀጠለ። ማን አነጋግሮ እዚህ አረፍ በል ቦታ ይሄ ነው ይበለው ሁሉም ዝም አለው። አንድ ባዶ የሆነች ሶስት እግር በርጩማ ቢጤ አግኝቶ ሳብ አድርጎ ሊቀመጥ ሲል የበርጩማው ባለቤት የሆነ እስረኛ መጣና ይቅርታ ወንበሬን ልቀቅልኝ ብሎ ዘፍጦ ወሰደበት። ከዚያ ትንሽ ጊዜ እንደመቆም አለና የሚያደርገው ሲያጣ ዝም ብሎ መንኮራደድ ቀጠለ። ያው ክፍል የነበሩትን የአየር ኃይል ባልደረባዎች በሙሉ ያውቃቸውም ጠጋ ብሎ ሰላም ቢላቸውም መልስ የሚሰጠው አጣ። ከዚያ ነገሩ ያድማ እንደሆነ ተረድቶ ነው መሰለኝ እሱም በተራው ማንም እንደሌለና ብቻውን እንደሆነ አድርጎ ክፍል ውስጥ መንጎራደድና በፉጨት መንጎራጎር ቀጠለ። የሚገርመው ነገር ግን ጌታውን የተማመነ ሙክት ላቱን ከደጃፍ አድራል እንዲሉ ሰውየው ከእናንተ አለቃ ለገሰ አስፋው ጋር የቅርብ ወዳጅና ታማኝ አገልጋይ ስለነበረ በቅርብ እንደሚወጣ በመተማመን የካድሬነት ስራውን ጀመረ። አንዳንድ ሰዎችን በግድ እየገፋ ለማነጋገር ሲሞክር አንዳንዶቹ እየፈሩ አንዳንዶቹ ደግሞ አዝነውለት እንደሆነ አይታወቅም ለአጭር ጊዜ ቢሆን አንዳንዴ ያነጋግሩት ጀመር። መጀመሪያ ይጠይቅ የነበረው ማን እንደነበረ ነበር። ከዚያ አንዳንድ ወሬኛ እነዚህ የኢሕአፓ አባላት የነበሩ ናቸው፣ እነዚህ የመኢሶን አባላት የነበሩ ናቸው፣ እነዚህ ደግሞ የኤርትራ ተገንጣዮች ተብለው የታሰሩ ናቸው፣ እነዚህ ደግሞ ደጃዝማች ፊታውራሪ ናቸው የሚለውን መረጃ ሲሰጠው ጭራሽ እሱ ራሱ አስፈራሪ ሊሆን ፈልጎ መልእክቱ ለሁላችንም እንደሚደርስ አድርጎ ለነዚያው ለሚያዋሩት ሰዎች ለካስ አብዮት ብለን ውጭ የምንደክመው ከንቱ ነው፣ እርምጃም ቢሆን የምንወስደው በቅርንጫፎቹ ላይ ነው፣ ዋናዎቹ ግንዶች እዚህ ተደብቀው ተቀምጠው ብሎ የቁጭት አነጋገር ይናገራቸዋል። እነዚያ የሚያዋሩትም ቢሆኑ የተነገረውን አምጥተው ለማያናግሩት ሰዎች ማድረሳቸው ስለማይቀር ወሬው ወዲያው ተዳረሰ። መቼም ወሬ እስር ቤት ውስጥ እንዴት እንደሚዳረስ በጣም የሚያስደንቅ ነው። አንዳንድ ጊዜ ራሴ ያወራኸው ወሬ ወዲያው ዞሮ መጥቶ ከሌላ ሰው እንደ አዲስ ይወራልሃል። በነበረው ጥላቻ ላይ ይህንን ማስፈራራት ጨመረበትና ጭራሽ ሰው ሁሉ አንቅሮ ተፋው። ግን በአቋሙ ቀጠለበትና እንዲያውም እንደ መረጃ ሰራተኛ አንድ ሰው በአብዮቱ ወይም በደርግ አባላትና በሊቀመንበሩ ካሾፈ ልክ እንደ ተራ የጠጅ ቤት የመረጃ ሰራተኛ የተናገረው ሰው እያየው በፊት ለፊቱ ቆሞ የማስታወሻ ደብተሩን አውጥቶ መጻፍና ማስፈራራት ጀመረ። አንዳንድ ጊዜ ደግሞ መኝታው ላይ ቁጭ ብሎ በጣም ብዙ ገጽ ጽፎ ሲጽፍና ሲደልል ሲፈርዝ ይታይ ስለነበረ ሁላችንም በማን ላይ ምን ብሎ ጽፎ ይሆን ማን ማንንስ ሲሆን የወነጀለው እያል የጻፈውን ነገር ለማወቅ በጣም እንጓጓ ነበር። በዚህ ሁኔታው ብዙ ሰዎች ይፈሩት ጀመር። እንዲያውም አንዳንዶቹ ደርግ ሆነ ብሎ እስረኞችን እንዲከታተል ነው የላከው ብለው ደመደሙና እሱ እየሰማ እርስ በርስ እንኳ የፖለቲካ ወሬና ደርግን ማንቋሸሽ ቀረ። ግን ብቸኝነቱ በጣም እየተሰማው መጣና አልፎ አልፎ ብቻውን መነጋገር ጀመረ። ይህንን ያየ እስረኛ ደግሞ አበደ እያለ ይስቅበት ጀመር። አንድ ቀን ድንገት ተጠርቶ ወደ ደርግ ጽህፈት ቤት ሄደና ሳይመለስ ቀረ። ወደ ከሰዓት በኋላ ላይ የእስር ቤቱ ኃላፊ መጥቶ ሻምበሉ መፈታቱን ሲነግረን በጣም ብዙ ስረኛ ተደናገጠ። በተለይ ከሱ ጋር የተጋጨና አንዳንድ እንደልባቸው መንግስትንና ባለስልጣናቱን ይሳደቡ የነበሩ በቃ አለቀልን ብለው ደመደሙ። መቼም ማንኛውም እስረኛ ሲፈታ ሩጦ የሚሄደው ወደ ቤቱ እንጂ እቃውን ለመውሰድ ወደ እስር ቤት ሳይሆን ሻምበሉ ተመልሶ እስኪመጣና እቃውን እስኪጠይቅ ጊዜ ስላገኘ መፈታቱን እንደሰማ የተወሰኑ ሰዎች ተመርጠው ሲጽፍ የነበረውን ነገር ለማወቅ ወረቀቱን እንዲያነቡና ለሌላው እስረኛ እንዲያቀርቡ ያው በድብቅ ተወሰነና ወረቀቱን ማንበብ ተያያዘ። የብዙዎቻችን ስም ማስታወሻ ደብተሩ ላይ ሰፍሯል፣ ግን ምንም ሌላ ዝርዝር የለውም። ምናልባት እሱ ራሱ ሲያነበው የሚያስታውሰው ነገር ይኖረው ይሆናል። ሌላው ብዙ ነገር ይጽፍ የነበረው ግን ስለተያዘበት ጉዳይና ጥፋተኛ ያለመሆኑን ለማሳመን ነው። አንድ አረፍተ ነገር ለመጻፍ ግን ስንት ጊዜ እንደሚሰርዝና እንደሚደልዝ ሳይ የቱን ያህል የተጨነቀና የፈራ መሆኑን በግልጽ አወቁ። የተከሰተበት ነገርም ቢሆን ቀላል ጉዳይ አይደለም። የሕግ የበላይነት ያለበት አገር ቢኖር ኖሮ በፖለቲካ እስረኝነት ሳይሆን በደረቅ ወንጀል ተከሶ መደበኛ ፍርድ ቤት መቅረብ ያለበት ነበር። አብዛኛውን ጊዜ የሚጽፈው ማመልከቻ አድራሻው ለጓድ ለገሰ አስፋው ሲሆን ይዘቱ ከሚያመለክትበት ጉዳይ ይበልጥ የቱን ያህል ለአብዮቱ አስተዋጽኦ እንዳበረከተ የራሱ ገድል የሚያሳይ ሲሆን ካጻጻፉ ለመረዳት እንደሚቻለው ከለገሰ አስፋው ጋር በጣም የቅርብ ግንኙነት እንዳለው ነው። ብዙ ቦታ ላይ ያደረገውን አስተዋጽኦ ከገለጸ በኋላ እርሶ በግል እንደሚያውቁት እያለ የለገሰ ምስክርነት ይጠቅሳል። ብቻ ምን አለፋችሁ ሰነዱን ስናነብና ሻምበሉ የተያዘው አንድ ሰው በመግደልና የሌላ ሰው አካል በማስገደሉ መሆኑን ስናውቅ ነገሩ በጣም ዘገነነ ነው። ታሪኩ ከሰነዱ እንደተረዳነውና አልፎ አልፎ ይቀርቡት ለነበሩት ሰዎችም የሰጠውን ፍንጭ በማገጣጠም ካገኘነው አንጻር ይህንን ይመስላል። ሻምበል በአንድ የሶሻሊስት አገር የፖለቲካ ትምህርት ሲከታተል ቆይቶ ከተመለሰ በኋላ የፖለቲካ ኮሚሳር ሆኖ ተመድቦ በተለያዩ ቦታዎች ሰርቷል። ከመያዙ በፊት ግን አዲስ አበባ ተዛውሮ የቀድሞ ፍልውሃ ሆቴል ውስጥ ለየወልዩ ቤተመንግስት ጠጋን ዲል ብሎ ነው መሰለኝ እንደ ብዙዎቹ የፖለቲካ ሹሞች እየኖረ በፖለቲካ ኮሚሳርነት እያገለገለ ነበር። ሻምበሉ በጊዜው በጣም የታወቀና የተፈራ ሲሆን የአካባቢው የቀበሌ ሹሞችም ማንኛውንም በፍልውሃ አካባቢ የሚደረግ ሁኔታ ሁሉ ያሳውቁትና ያማክሩት ነበር። በአንድ ወቅት ሻምበል እዚያው ፍልውሃ ሆቴል ትንሽ ቢራ ጎንጨት ብሎ በእግሩ ለመዝናናት ወጣ ሲል የአብዮት ጠባቂዎች አንድ ምስኪን ሊስትሮ ይዘው እየደበደቡ ወደ ቀበሌው ጽሕፈት ቤት ሊወስዱ ሲሞክሩ ሊስትሮ ግን በአደባባይ እንደዚያ የደበደቡት ቀበሌ ቢደርሱማ እንዴት እንደሚያደርጉት ስላወቀ አንዴ እየተንከባለለ አንዳንዴ ደግሞ የአብዮት ጠባቂዎቹ እግር ላይ እየተጠመጠመ አስቸግሯቸው ሰው ሁሉ ከቦ ሲያይ ይደርሳል። ከዚያ የተሰበሰበውን ሰው መንገድ ካስለቀቀ በኋላ ሻምበል አንዱን የአብዮት ጠባቂ ነገሩ ምን እንደሆነ ሲጠይቀው የአብዮት ጠባቂው መቼም ታላቁ ኮሚሳር ጓድ ሻምበል ለችግሮች ሁሉ መፍትሄ እንደማያጡ በመገንዘብ በጸረ አብዮተኛነት ተጠርጥሮ ለጥያቄ ወደ ቀበሌ ጽሕፈት ቤት ልንወስደው ብንሞክር አስቸግሮን ነው ብሎ ከሻምበል ተአምራዊ መፍትሄ በመጠበቅ አይን አይኑን በጉጉት ይመለከተዋል። ወዲያው ሻምበል ታዲያ ለዚህ ነው የምትቸገሩት ብሎ ከጎኑ ሽጉጡን ላስ አድርጎ አውጥቶ ያንን ምስኪን ሊስትሮ በቦታው ላይ ባንድ ጥይት ግንባሩን ብሎ ይገለዋል። ከዚያ ሰውም ይበተናል። ሻምበል ለአብዮት ጠባቂዎቹ አብዮቱ የሚጠበቀው በእንደዚህ አይነት ቆራጥ እርምጃ እንጂ እያስታመሙ አለመሆኑን ሰፊ ትምህርት ሰጥቷቸው ጉዳዩን እንደዘረረ ወደ ሆቴሉ ይመለሳል። ግን አንድ ባይተዋር ሊስትሮ ሞተ ብሎ ማን ነው ባለጊዜው ሻምበል የሚጠይቀው? የዚያ የድሃ ሊስትሮ ደም የውሻ ደም ሆኖ ቀረ። ተረቱ ሲያጋልጥ ይቆምጣል አይደል የሚባለው? ሻምበሉ እንደለመደው እዚያ ፍልውሃ አካባቢ ትንሽ ንጉሥ ሆኖ ለትንሹ ለትልቁ እንደተጠራ መኖር ይቀጥላል። አንድ ቀን አንድ ከክፍለ ሀገር መጥቶ እዚያ ፍልውሃ ሆቴል ያረፈ እንግዳ ከሆቴሉ መታጠቢያ ክፍል ሰዓቱን ረስቶ ይወጣና እንዳስታወሰ ሮጦ ተመልሶ ቢፈልገው ሰዓቱን ያጠዋል። እኔ ከወጣው ወዲህ ሌላ ሰው ገብቶ ክፍል ውስጥ ስላልታጠበ የሆቴሉ ሰራተኞች እንጂ ሌላ ሰው ሊወስደው አይችልም ይልና ሰዓቴን አምጡ ብሎ ሰራተኞቹን አስጨንቆ ይይዛቸዋል። የሆቴሉ ኃላፊዎችም ነገሩን ሊሸፋፍኑ ቢሞክሩ ሰውየው ሰዓቴን ካላመጣችሁ ጉድ ይፈላል ብሎ ፍችም ይላል። የዚህ ጊዜ አንዱ የሆቴሉ ሰራተኛ መቼም ለማንኛውም ችግር አብዮታዊ መፍትሄ የማያጡት ጓድ ኮሚሳር ሻምበል መሆናቸው ትውስ ይለውና ከዚያው ከሆቴል ክፍላቸው ድረስ ሂዶ አንድ ሰው ያልተወሰደበትን ሰዓት ተወሰደብኝ ብሎ ሰራተኞቹን እያስቸገራቸው እንደሆነና በዚህ ምክንያት ለሌሎች ጓዶች ይሰጥ የነበረው ቀልጣፋና አብዮታዊ አገልግሎት መጓተቱን ገልጾ የተለመደውን የማያዳግም መፍትሄ እንዲሰጣቸው ይጠይቀዋል። ሻምበልም እንኳን ችግር ተፈጥሮ መፍትሄ እንዲሰጥ ተጠይቆ ይቅርና ራሱ አነስንፎ ችግር ፈልጎም የሚያምንበትን አብዮታዊ መፍትሄ መስጠት የለመደበት ስለሆነ በአንዱ የሆቴል ሰራተኛ መሪነት ወደ ጭቅጭቁ ቦታ ሲደርስ ባለንብረቱ እንግዳና የሆቴሉ ሰራተኞች ሲጨቃጨቁ ይደርሳል። እሱን ሲያዩ ሁሉም ሰራተኞች እንደተበደሉ አድርገው ሲንጫጩ ሻምበል ቀበል ብሎ ነገሩ ምን እንደሆነ ሲጠይቅ እንግዳው ሻምበሉ የሆቴሉ ኃላፊ መስሎት ሰዓቱ ከመታጠቢያ ክፍል እንደተወሰደበትና ከሱ በኋላ ከሰራተኞቹ በስተቀር ሌላ ሰው ስላልገባ የወሰዱት ራሳቸው ስለሆኑ እንዲሰጡት እየጠየቃቸው መሆኑን ያስረዳዋል። ከዚያ ወደ ሰራተኞቹ ዘወር ብሎ በማሾፍመት እናንተ መካከል የዚህን ሰው ሰዓት ያያለ ብሎ ሲጠይቃቸው ሁሉም በአንድነት አላየንም ብለው ሲመልሱ ሻምበል በሉ ወደ ስራችሁ ሂዱ ብሎ ያሰናብታቸዋል። እንግዳውም ነገሩ ትክክል ያለ መሆኑን ሲያውቅ አንተ ማንህና ነው የምታሰናብታቸው? ተፈትሾ መውሰድ ያለ መውሰዳቸው ሳይረጋገጥ ብሎ የጓድ ሻምበልን ቆራጥ ውሳኔ ጥያቄ ውስጥ አስገብቶ ይጋፋል። አቤት ጓድ፣ እሺ ጓድ መባል የለመደው ሻምበል በአክብሮትና በፍርሃት በሚመለከቱት የሆቴሉ ሰራተኞች ፊት ውሳኔውን የሚጋፋ ግለሰብ ማጋጠሙ ስልጣኑን የሚሸረሽርና ለወደፊት ለሌሎቹ መጥፎ አርአያ እንደሚሆን ስለተረዳ ለሁሉም ጥሩ ትምህርት ለመስጠት ሲል እንደለመደው እጁን ወደ ጎኑ ልኮ ያችን ከጎኑም ማጠፋ ሽጉጡን መዞ እንግዳውን ባንድ ጥይት ጉልበቱ ላይ መጥቶ ሲወድቅ ሰራተኞቹን ወደ ስራቸው እንዲሄዱ አመራር ሰጥቶ እየተጎማለለ ምንም እንዳልሆነ ሁሉ ወደ ቡና ቤቱ ይሄዳል። ምናልባት ሲመለከተው አለባበሱም ሆነ እዚያ ሆቴል ማረፉ ትንሽ ኃላፊነት ላይ ያለ ሰው ሊሆን ስለሚችል ብገለው ያስጠይቀኝ ይሆናል ብሎ ትንሽ ተጠራጥሮ ነው እንጂ ሻምበል እንኳን በጥይት ግንባር እንጂ እግር መጥቶ የሚተው ሰው አልነበረም። የተመታው ሰውም ስልክ ተደውሎ ፖሊስ ተጠርቶ ወደ ሆስፒታል ተወሰደና የዕለቱ ሻምበል ግዳይ በዚህ አበቃ። በጥይት የተመታው ሰው እግሩ በጣም ተጎድቶ ስለነበር ሆስፒታል ገብቶ አንድ እግሩን ተቆርጧል። ጉድና ጅራት ከወደ ኋላ ነው እንዲሉ የሻምበል ጣጣ የመጣው በኋላ በጥይት የመታው ሰው ማንነት ሲታወቅ ነው። ለካስ ያ በድሃ ሊስትሮ የለመደ ሻምበል ዛሬ ቀን ሲጎልበት በጥይት የመታው ፍልውሃ ሆቴል አርፎ የነበረ እንግዳ አንድ ቱባ የሆነ የደርጋ ባልዘመድ ያለውና የባህር ኃይል ባልደረባ የነበረ ሰው ኖሯል። ወዲያው ወሬው ለዚያ የደርጋ ባል ይነገርና አብዮታዊ ዘመቻ መምሪያ የታላቁን የደርጋ ባል ዘመድ ያቆሰለውን ሻምበል በአስቸኳይ ይዞ እንዲያስር አመራር ተሰጥቶ ሲያስር ሲፈታና ሲገል በነበረበት ሰፈር ታሳሪ ሆኖ ዘብጥያ ወረደ። አንድ ጊዜ ሻምበል እስር ቤት ከተወረወረ በኋላ ፍትጊያው በሻምበልና በጥይት ተመቺው ሰው መካከል መሆኑ ይቀርና የገዳይ ደጋፊ በሆነው የባለ ጊዜ የአምሳ አለቃ ረገሰ አስፋውና የቆሳይ ዘመድ በሆነው በሌላው የደርግ አባል መካከል ይሆናል። ለገዘ ወዳጁን ሻምበሉን ለማስፈታት ሌላው የደርግ አባል አካለ ጎዶሎ ሆኖ የቀረው ዘመዱን ደም ለመበቀል አካላ ጉዳዩን ለፍርድ ለማቅረብ በዚህ የሽሞች ፍትጊያ መካከል ነበር የዚያ የደሃ ሊስትሮ ደም ወደ እግዚአብሔር ጮሆ የተሰማው። ምክንያቱም ሻምበሉ እንዲታሰር የሚፈልገው የደርግ አባል የፖለቲካ ካድሬውን ሻምበል በአንድ አካል ማጉደል ወንጀል ከመክሰስ ይልቅ መቼም የዚያንሳው ካድሬ ሆኖ ወንጀል ሳይፈጽም የሚቀር አለ ማለት ዘበት መሆኑን ስለሚያውቅ የሚያቀርበው ክስ ክብደት ለመስጠት ሲል ሻምበሉ ያደረገውን ነገር ሁሉ ሲፈለስፍል ሻምበል አንድ ጊዜም አንድ ሊስትሮ ወደ ቀበሌ አልሄድም በማለቱ በግፍ የገደለው መሆኑን የሚገልጽ መረጃ ስላገኘ የነፍሰ ገዳዩ ወንጀል ቁልቁል ወርዶ የአካል ማጉደል ወንጀል ማጠናከሪያ ሆኖ ቀረበ። በዚህ ሁኔታ ነበር ሻምበል ታስሮ አራተኛ ክፍለ ጦር እኛ ጋር የመጣው። ሻምበሉ ራሱን ለመከላከል ከጻፋቸው መልሶች መካከል አንድ የሚያስገርም መልስ አይቼ በጣም ነው የታዘብኩት። ቃሉን ሲሰጥ የተጠየቀው በነፍስ ግዳይና በአካል ማጉደል ሲሆን ይበልጥ ለመከራከርና ምክንያት ለመስጠት የሚፈልገው ስለ አካል ማጉደሉ እንጂ ስለ ነፍስ ግዳዩ አልነበረም። ያውቀዋል አንቱ የተባለ የደርግ አባል ዘመድ ኖሮት ሻምበልን በእስር ቤት ያበቃው አካሉ ያጎደለው ሰው እንጂ ያ ምስኪን ሊስትሮማ ጠራቢውተኛ ተብሎ ደሙን የሚመልስለትም ሆነ ደመኛውን ለፍርድ የሚያቀርብለት ባለጊዜ ወዳጅም ዘመድም አልነበረውምና አካል ማጉደሉን ክስ ካመለጠ የነፍስ ግዳዩ ለዚህኛው ክስ ማጠናከሪያ ብቻ ሆኖ የቀረበ ነበር። ስለ አካል ማጉደሉ ራሱን ለመከላከል 10ና 20 30 ጊዜ ተሰረዘን ከደለዘ በኋላ በጽሑፍ በሰጠው መልስ እኔ ሰውየው ሆቴሉን ሲያውቅ አግኝቼው ሁኔታውን ለማብረድ ስል በጥይት እግሩን መታወት እንጂ ከዚያ ሌላ ምንም አላደረኩም፣ እግሩን የቆረጠው ሐኪሙ ነው ብሎ የሰጠውን ቃል ሳይ የሰውየው አእምሮ ትክክለኛ መሆኑን ነው የተጠራጠርኩት። ለመሆኑ እሱ በጥይት መጥቶ ባያቆስለው ኑሮ ሐኪሙ ከመንገድ ጠልፎ መጥቶ እግሩን ይቆርጠው ነበር ወይስ ምን አይነት ፍርድ ቤት ነው ይህንን መልሱን ተቀብሎ እሱን አስተራርቶ ሐኪሙን በአካል ማጉደል ይከስልኛል ብሎ እንደዚህ አይነት መልስ የሰጠው? ምንም እንኳ ትቶት ከሄደው ወረቀት የተከሰሰበት ጉዳይ ከባድ መሆኑን ብናውቅም ያሉት አጋሮች በወቅቱ የዋዛ ስላልነበሩ ይህንን ሁሉ ካደረገ በኋላ ከእሳት ስላወጡት እነሱን ለማስደሰት ሲል እስር ቤት በነበረበት ዘመን ያየውንና የሰማውን ሁሉ አጠናቅሮ አቅርቦ ባያስገድለን እንኳ አስጠርቶ ቢያስገርፈንስ የሚለው የብዙ እስረኞች ስጋት ነበር። እንዲህ እያለ አንድ 3 ሳምንታት ያህል ካለፉ በኋላ አንድ ቀን ከሰዓት በኋላ እስረኛው ሁሉ እረፍት ወጥቶ ግማሹ ሲዞ ግማሹ ቆም ብሎ እያወራ የእስር ቤቱን ዋና የውጭ በር ከውጭ ለመክፈት መቀርቀሪያዎቹ ሲጓጉ ተሰማ። መቼም ያ በር የሚከፈተው በተለይ ከሰዓት በኋላ ከሆነ ማታ የሚገደሉ እስረኞች ለመውሰድ፣ ቀን ከሆነ ደግሞ አዲስ እስረኛ ሲመጣ ወይም እስረኛ ወደ ደርግ ጽሕፈት ቤት ለመውሰድ ስለሆነ ሁሉም እንቅስቃሴውን አቋርጦ ቀጥ ብሎ በር በሩን መመልከት ጀመረ። በሩ ተከፍቶ ሲያልቅ ያ ስንፈራው የነበረው ሻምበል ደረቱን ገልብጦ የውጭውን በር ገባ። በእጁ ማስታወሻ ደብተር ቢጤ ይዟል። ከኋላ የተከተሉት ደግሞ የሲቪል ልብስ የለበሱ ሰዎች ናቸው። ሁሉም ሰው በአንድ ጊዜ ሐሳቡ አንድ አይነት ሆነ። ሻምበል አንድ በአንድ ስማችንን እየጠራ ወደ ቀረበው መኪና ሲጭነን ታየን። የሲቪል ልብስ በለበሱት ሰዎችና በአራተኛ ክፍለ ጦር እስር ቤት የጥበቃ ወታደሮች መካከል ርክክቡ የወሰደው ሰዓት በጣም ረጅም ጊዜ መሰለን። በመጨረሻ የሲቪል ልብስ የለበሱት አጃቢዎች ሻምበልን ትተው ሲሄዱ የተረከቡት ወታደሮች አስችበውት ወደ እኛ መጡና የአስር አለቃው የቤት ኃላፊ ብሎ ተጣርቶ አዲስ እስረኛ ነው እናንተ ክፍል ተመድቧል ብሎ ለእኛ ክፍል ኃላፊ ሲያስረክበው ሁላችንም እፎ ያልንና የተረፈችንን ሰዓት ለመጠቀም ዙሯችንን ተያያዝ ነው። ሻምበል ለሁለተኛ ዙር እስራት ተመልሶ ከመጣ ወዲህ ሞራሉ ሁሉ ዳሽቆ ነበር። ለሚቀርቡት ሰዎች እንዳወራው የእሱ ደጋፊና ተባባሪ የነበረው ለገሳ አስፋው ምንም እንኳን የታሰረበትን ምክንያት አቃሎ ቢፈታው ዘመዱ በጥይት የተመታበት የደርግ አባልም ከሰባቱ ዋና የደርግ አባሎች መካከል አንዱ ስለሆነና ስልጣኑም የዋዛ ስላልነበረ ያለአግባብ የፈሰሰውን የዘመዱን ደም ለመበቀል የለገሰን ትዕዛዝ ሽሮ ሻምበልን መልሶ ነበር ያሰረው። ከዚያ በኋላ ሻምበል ብዙውን ጊዜውን የሚያሳልፈው ቀኑን ሙሉ በመተኛትና በብቸኝነት ሲሆን አልፎ አልፎም ከሰዎች ጋር ለምን አያችሁኝ ሁሉ እያለ ጸብ ጀመረ። يهوني تاوردمو شراش اسرينيو عبره ياله اند ابت اندي ملكتهونا اندي ششو تلا دركو يباس درجالي درسه بزي مكاكل انتي كلماتا يسرينيا قطراتا درقو برو تقولفو كلهم اسرينيا كتنيابوالا شامبل فتنش يوانا يوست سوريكونو يهنن برد بمان ساتلنا غمر بمغستت يداب برد انشاوننا درسو مطاطرو نگرانش لای ایر هایلوس بنا برا بگیزه و جمعت گوته تاسپورت وان نا تا تافی تیوان تفرد سمه تاون نتون نا چنچاو اندیو با چو کمتو مکنی ها کل گیزه که گمدو مچه رشا یمی مدبن نا انده مریف لای تچل کرو تکشاو لای گمدون کواله ما نم اندم ماینا کندکو ازیا بسر بیتی آلون نا یمیو کت یا ایر هایل آبالا ایمتا کرو لطال منسو منگوراده جمعره سو چاچن من دیگر دیوان بلند سنت بگو کبر رو جمرو از کوس درست یه ترامده لک کاری ساده و یال ایمانت بکس تغییردم متفکر مسمان جمره یه میگر مونه گرگن سر به توست یال نوز رنجوش که هلو ماین است کامی بودن وش یه سباست سب نسنون استنیا یه تاچن نه یه بوتا یه از تاچن نه دمی ملک کسب آن دنگر بیشونو اتصایر فرزانیم انت اکاوی تسواسو این سرطان یمی تنیو یمی توابو کلن پانداینت کس یتاسر نو نادیا شامبل هویی ایچین بدن کسیات اینو مسترین یرور کان دوتن بدن دوتن دیگه تگو مازلل لکی حقا بالات یا لبت اکاوی تیدرس یگراز جونی یانسا یحقا یودم رازما شد چوننا دجازما شد چو اکاوی تیدرس ایدیو یودم سگریو چو اکاوی تیدرس شاری ایودم دیگه مفکرون مستماز قطره مجمعه اکاوابی انده افلگون ملک کستره لفبوالا سیوکاو یا قمال بلن کلاچنن بمگرمنا اندمزنانیا بمقترسنناو قوین گرن سالمات قوارتی قطل اندان دسرنیوچ ایرکالافیون زمستنین لن انتنیاب بدمارد جمعرو ایرکالافیو زمن دیر بیت ایقاو شراش مستن قواتیزتاو دنسون بطار کف پادرگو مفکرون مستماز قطره جنسو وچلال الزبوش كله يسمى نبر كذيا يريكالاتيو برد بتزقا يزي وچكال الزبوش كار لمن نقاقر سنفلق اندن نفلس بتزدنو من مريم مثلت تطفى غازيطاون بتزقاو بردنا برد مكاكر عشو لكو غازيطاو لزغون بيتايو لبلبه زب زب شكر تفتوى لنا ترينيو عمسارك عيسار لن مالت جمره فان شكر تفترال تبلونا كوست جنس سمتو يقرننا اندياون هولي بطرات لا يمي قنيو الزوج وداون وداو لامسالك او اصابوكو السنباس شكواي لتربيتو على في شاركا نبروت نورو وداو شاركا بامسالك او باسترالك اونا وداستر بميتبو تدروش تاجيبو درسة يوو تشوبر لكفت سيد يتربيتو على في شاركا جنسون قولا هدرقو ሁላችንም ተበሩ ራቅ ብለን እንድንጠብቅ መመሪያ አስተላለፈልን። ምናልባት ችግር አለ ብለን አላፊውን አስተርተን ወታደሮቹ ሲገቡ አፍነን ይዘን የምናመልጥ መስሏቸው ሊሆን ይችላል። ብቻ ምን አለፋችሁ ውጭ እየዘነበ ስለነበር ከዝናቡ ልብሳቸው ላይ ውሃው እየተንጠፈጠፈ መስተሪያቸውን ባነገቡ ወታደሮቹ ታጅቦ ሻለቃው ወደ ስር ክፍላችን ሲገባ ሻምበል እንደዚያው በኋላ የውስጥ ሱሪ ብቻ እንደሆነ እየተጎማለለ ሳንዱቻ ጎዳንዱቻ እየተራመደ መፈክሩን ማስተማር ቀጠለ። አሁን ነገሩ ያንድ ሰው ብቻ እንጂ የመላው እስረኛው ከአለመሆኑን ሻለቃው ሲረዳ ሻምበሉን በማረጉና በስሙ ጠርቶ ዝም እንዲል ይጠይቃል። ሻምበል ምንም እንዳልሰማ ሆኖ ይቀጥላል። ከዚያ የሌሎችን እስረኞች ድጋፍ ለማግኘት ነው መሰለኝ አንተ በቀደም ተፈትህ ቀዝቃዛ ቢራን ስትጠጣ ሰንብተህና የተመቻቸ አልጋ ላይ ተኝተህ ከመመጠ እነዚህ ስንት ታመት ሙሉ በጠይቅ ውሳኔያቸውን የሚጠብቁ ሰዎች አላስተኛ ብለት በጠብቃቸው አለ ዝም ትላለህ ዝም ብለህ ተኛ ያለበለዚያ ግን በገመድ አፍሬ ነው ማሳደረ ብሎ ተቆጣው። ከዚያ ሻምበሉ ወደ ሻለቃው ዘወር ብሎ ሻለቃውን በነገር ለመውጋት ጦር ውስጥ የመሸጉ አዳሃሪያን ይመነጠራሉ የሚል መፈክር ሲያሰማ ሻለቃው የስርጉ ውርጭብኝ ወደሱም እንደ ተሰነዘረ ሲያው ተናዶ ወታደሮቹን አዞ ከእስር ክፍሉ እንዲያወጡት አደረገ። በዚያም ሻለቃን ያጀቡትና ከንቅልፋቸው በመከፈታቸው የተናደዱት ወታደሮች ተረባርበው ልክ ሰንጋን እንደሚጠልፍ መሬት ተጣሉት። በኋላ ትንሽ ይጠባበቁ ቆይተው ገመድ ስለመጣላቸው እጁን የፊተኛ ወደ ኋላ ካሰሩት በኋላ እግሩንም ደግመውት የት ሊወስዱት ይሆን ስንል በዚያ በዝናብ እዚያው እስር ቤት ግቢ ውስጥ ከእስር ቤቱና ከዘቦቹ መጠበቂያ ማማ መካከል የሚገኝ አስፋልት ላይ ዝናብ ላይ ጥለውት ሄዱ። ቻምበል እጁም እግሩም ስለታሰረ ምንም መነቃነቅ ባይችልም ወታደሮቹ ትተውት ከሄዱ በኋላ ሁሉ መፈክሩን ሲያሰማ ቆይቶ ወደ ኋላ ላይ አቅሙም አለቀና እንቅልፍም አዳከመው መሰለኝ ይነጋጋ አካባቢ ድምፁ እየሰለለ ሄደና ዝም አለ።
ምን እንጠብቃለን? ካሳይ ፍጹም ስላልቻለ ህዝብ አገሩ መኖር መጋዝ መፈናቀል መወገር መገደል ጆን ጣፋንታው ታፍኖ መሰወር ለባዕድ ተሰጥቶ ያግራችን መሬት ጠቦ ሲኮማተር ጎሳን ያጋጨል ቂትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ግፉ ሞልቶ ፈሶ ካቅም በላይ ሲሆን ያን ጊዜ ነበረ አመጽ የፈነዳው ወያኔን ለመጣል አጥንቱ ተከክሶ ስጋው ተበድሶ በጅምላ ተጋፎ በፍየል ተሰቃይቶ ደሙ በገፍ ሲፈስ ውድ ህይወት ገብሮ ትዊተኛውን ወያኔ ባስጡን ሲደፋው በትግሉ ሰባብሮ ባዕዳን በሚስጥር ያሰለጠኑትን አሰርገው ገብተው የሆር ተቃዋሚ አባ ባንዳዎችን ካጉራ ተሰብስበው አምልኮተ ሰይጣኑን ትንግርተኛውን ሰላይ ድላችንን ነጥቀው የወያኔን ኮሮኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? ኡን ይኖር ይሆን ከዚህ ባሰ በደል ከዚህ ባሰ ስቃይ? ይኸውና ዛሬ ዮደፊ ዘረኞች ነሰው በላያችን ፓይናችን ያያየን ጦርነት አውጀው ስትፈርስ አገራችን ሰብናችንን ገፈው በስራት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህልዋ ተነፍገን የጅብ ራስን ሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እውነቱ ይነገር ሐቁ ይውጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሶ ተቃሚው ከርቶ እጁሳቶ አንድ ያፋብቻ ከዝብ ወግኖ ቆሟል። በቃል ኪዳኑ ጸንቶ ሳጥስ ግንባሩን ለርካይ ስልጣን ብሎ ለጠላት በማደር የማይታማውን በተመክሮ ዳብሮ ለኢትዮጵያ ጥቅም በጽናት ቋሚውን ተጠላቶቹ ሳይቀር በአባይ ኢትዮጵያ ስም ሁሌ የሚጠራውን አንጋፋው ፓርቲ የትግል መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን ህዝቡን ትግል በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በተሏ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባልድ ላይ ተጋፍጠን ያመጽ እድልናት ዜጎቿ ተዘጋጅተን በትግል ተደጋግፈን ካዲ ተቋሚውን እርቃኑን አጋልጠን ወያኔ ያደግን ዘረኛ ባንዳውን ዶጋ መድ አድርገ እናቸንፋለን።
ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገርለን ፍርሃትን ያንራስ መውደድን ለምትጮ ሀገር አለና እያልን በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞታይ ፈሪት ወልድ የፋሽስት መጋኛ ሀገር ወዳድ ተወልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ከታቡ ያረገው ያትውልድ እንጂማ ሌላማ ሌላ ነው። ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልካልባ የግፉ ያ የነበር ጊዜ ገና ሳይረሳ ያሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ሕሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብጀዱ ቀሎን ጫንቃችን ለሸክም አለና እያፈኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ወደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድልነት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገድ ጧት ማታ ሲሾም ሲሸላለም ፈጣጩና ባንዳ ለአገር መሳዋቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበምጣት በትብሶ ይወድቃል ዋ ያይሻ መሬት ስንት ይወደቀለት የባዴ ያረርጌ ያይጅማ መሬት ደም የፈሰሰበት ያያፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገደል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጎህን ስትጠብቅ ብሩ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስኮምጂ ያለሙ ባዕድ ጨፈረበት ዜጎቿ የትገቡ ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፍሮ ላይወጣ አገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨግየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር دلک انکبرو لذرینو چوزر چکوانی دم افساشو تبابو فاشستو تاریک صافیخانو ترت ترت کنتو مسکاری استواش ایتوابالو یک ویدت مده بر من در دریو ملتو عدیس مطلت پرلمان نشنگو جانورو شمیا کبری گفف سویا کلل یک لیتوم کرفات یه فرنسای شتو خونو یوابل سنتو تارده سنتو نخلل به هز فققالای ترافاش بزننا ترساش بزننا هدر کرچاشامو بلیو چو منگا አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቦጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣፎችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጧት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የቴደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
Thank you.